ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ 12 ቀበሌ ገበሬ ማህበር ልዩ ስሙ ወረገኑ በተሰኘ አካባቢ ሕገ ወጥ ናቸው የተባሉ ቤቶች እንዲፈርሱ መደረጋቸውን ነዋሪዎች ተናገሩ። ከጸጥታ ኃይሎች ጋር በተፈጠረም ግጭት በሰው ሕይወት ላይ ጉዳት ደረሰ ይላሉ። መንግስት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። ዝርዝሩን በዕለቱ አብይ ርዕስ እንመለስበታለን።
ለምሽቱ ካሉን ዜናዎች መካከል ደግሞ በድርቅ የተጎዱ ኢትዮጵያውያንን ለመርዳት የሚያስፈልገው ገንዘብ መጠን ቀደም ሲል ከተገመተው በላይ መጨመሩን ኦቻ አስታውቋል። የኬንያ መንግስት ግዙፉን የዳዳብን የስደተኞች ካምፕ ለመዝጋት ባደረገው ውሳኔ ላይ ሊያነጋግሩት የጸጥታ ጥበቃ ምክር ቤት ልዑካን ዛሬ በናይሮቢ የአንድ ቀን ጉብኝት አድርገዋል የሚሉትና ሌሎችም አሉን።
ሳምንታዊው እሰጥ አገባ በወቅታዊ ርዕስ ላይ ያተኮረ ክርክር ይዟል። ሌሎች ቅንብሮችም አሉን። የስልክ አስተያየቶቻችሁን አካተን የአርብ ጥር 12 2008 ዓ.ም ተረኛ አስተናጋጆች አሉላ ከበደና
ቆንጂት ታየነን፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሬስ ሪገስ ናቸው። አብረናችሁ እስከ 4 ሰዓት እናመሻለን። በቅድሚያ የዕለቱ የዓለም ዜናዎች። በድርቅ የተጎዱ ኢትዮጵያውያንን ለመርዳት የሚያስፈልገው ገንዘብ መጠን ቀደም ሲል ከተገመተው በላይ መጨመሩን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታውቋል። በዚህም መሰረት የሚያስፈልገው ገንዘብ ከ1.4 ቢሊዮን የአሜሪካ ዶላር ወደ 1.5 ቢሊዮን ከፍ ማለቱን ይፋ አድርጓል። እስክንድር ፍሬው ዝርዝሩን ልኳል።
የዛሬው መረጃ ባለፈው ተሐሳስ ይፋ በተደረገው የሰብአዊ እርዳታ ጥያቄ ሰነድ አሃዝ ላይ ማስተካከያ ያደረገ ነው። 10.2 ሚሊዮን ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይሄው ሰነድ ይጠቁማል። እነዚህኑ ዜጎች እስከሚቀጥለው ተሐሳስ ወር ማለትም ለአንድ ዓመት ለመደገፍ የሚያስፈልገው የገንዘብ መጠን ደግሞ 1.4 ቢሊዮን የአሜሪካ ዶላር እንደሆነ ተመልክቷል። እስካሁን እርዳታ ሲሰባሰብ የቆየውም ይሄንኑ ታሳቢ በማድረግ ነው። በኢትዮጵያ መንግስትና በአጋሮቹ ተደረገ በተባለው ክለሳ ግን ማስተካከያ ተደርጓል። ይህንኑ በተመለከተ መግለጫ ያወጣው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት የሚያስፈልገው የገንዘብ መጠን ከ1.4 ቢሊዮን ወደ 1.5 ቢሊዮን ከፍ ማለቱን አመልክቷል። ድጋፍ የሚያስፈልጋቸው እድሜያቸው ከአምስት ዓመት በታች የሆነ ህጻናት፣ ነፍሰ ጡርና የሚያጠቡ እናቶች ቁጥር ከ1.7 ሚሊዮን ወደ 2.5 ሚሊዮን ከፍ ማለቱ ከተጠቀሱት ምክንያቶች አንዱ ነው። በድርቁ ምክንያት ትምህርታቸውን ለሚያቋርጡ ታዳጊዎች የሚደረገውን ድጋፍ ለመቀጠል መታቀዱም ተጠቅሷል። እንደ መግለጫው 500 ሺህ ለሚሆኑ አባወራዎች የዘር አቅርቦት ለማከናወን እንደዚሁም ድርቁን ተቋቁመው ያለፉ እንስሳትን እንዲያገግሙ ለማድረግ የሚያስፈልገው የገንዘብ መጠንም ጨምሯል። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ10.2 ሚሊዮን ከፍ ማለቱ ግን አልተጠቀሰም። በእርግጥ ስለዚህ ቁጥር ሌላ መረጃ የሚገኘው በሰኔ ወር መጨረሻ ከሚጠናቀቀው የበልግ ምርት ግምገማ በኋላ ነው። ያኔ የሰብአዊ እርዳታ ጥያቄ ሰነዱ በድጋሚ እንደሚከለስ በመግለጫው ተመልክቷል። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን 10.2 ሚሊዮን ዜጎች ለመደገፍ ከሚያስፈልገው 1.4 ቢሊዮን የአሜሪካ ዶላር ውስጥ እስካሁን የተገኘው 54 ከመቶ መሆኑን የኢትዮጵያ መንግስት ሰሞኑን አስታውቋል። 46 ከመቶ ማለትም ከ700 ሚሊዮን ዶላር በላይ የሚሆነው ግን ገና እየተጠበቀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኬንያ መንግስት ግዙፉን የዳዳብን የስደተኞች ካምፕ ለመዝጋት ባደረገው ውሳኔ ላይ ሊያነጋግሩት የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ልዑካን ዛሬ በናይሮቢ የአንድ ቀን ጉብኝት አካሂደዋል። በውይይቱ የተደረሰበት የተባለ አዲስ እርምጃ አይኑር እንጂ ከአንደኛው አምባሳደር እንደተሰማው ግን ኬንያ ጥንቃቄ የጎደለው ግብታዊ እርምጃ አትወስድም። የጸጥታ ምክር ቤቱ ልዑካን በናይሮቢ ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ከተነጋገሩ በኋላ በመንግስታቱ ድርጅት ጽህፈት ቤት መግለጫ የሰጡ ሲሆን በድርጅቱ የብሪታንያ አምባሳደር ማቲው ራይክሮፍት ስለ ውይይቱ እንዲህ ሲሉ አስረድተዋል።
On the importance of Kenya fulfilling its international obligations.
ኬንያ ዓለም አቀፍ ግዴታዎቿን ማክበር የሚያስፈልጋት መሆኑን አስመልክተን ለኬንያ ፕሬዚዳንት እጅግ በጣም ጠንካራ መልእክት አስተላልፈንላቸዋል። እንደሚያከብሩም ፕሬዚዳንቱ በጣም ግልጽ ባለ መንገድ ቃል ገብተዋል።
የብሪታንያ አምባሳደር አያይዘው የኬንያ ባለስልጣናት የያዙትን የጸጥታ ጥበቃ ስራ ምክር ቤቱ አንድ ሆኖ የሚገነዘብላቸው ነው ካሉ በኋላ ለመርዳትም ዝግጁነቱን ገልጸዋል። የጸጥታ ምክር ቤቱ መልእክተኞች ወደ ናይሮቢ የተጓዙት በሞቃዲሾ የሶማሊያን ፕሬዚደንት፣ ጠቅላይ ሚኒስትሩን፣ የካቢኔ አባላትና ሌሎችንም ካነጋገሩ በኋላ ነው። ሶማሊያ ለነሐሴ ወር የታቀደውን ምርጫ በወቅቱ ማካሄዷ ሽብርተኝነትን ለመዋጋት ለምታደርገው እርምጃ እጅጉን የሚጠቅማት መሆኑን ገልጸውላቸዋል።
የሱዳኑ ፕሬዝዳንት ኦማር አልበሽር በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት እንዲችሉ የኦባማ አስተዳደር ቪዛ ይሰጣቸዋል ብለን ተስፋ እናደርጋለን ሲሉ ተናገሩ። የፕሬዝዳንት በሽር በመስከረም ወር በሚካሄደው ጠቅላላ ጉባኤ ላይ እንዲገኙ በድርጅቱ ዋና ጸሐፊ ባንኪሙን ተጋብዘዋል ያሉት የሱዳኑ ማስታወቂያ ሚኒስትር አህመድ ቢላል ናቸው ይህን ያሉት። ዩናይትድ ስቴትስ የጉባኤው አስተናጋጅ ሀገር እንደመሆኗ የመግቢያ ፈቃድ የመስጠት ግዴታ አለባትም ብለዋል። በእርግጥም ከአሁን በፊት ቪዛ እንዲሰጣቸው አመልክተው ተከልክለዋል። አሁን ግን በዋና ጸሐፊው ስለተጋበዙ ዩናይትድ ስቴትስም የዓለም አቀፉ ድርጅት መቀመጫ እንደመሆኗ ልንከለከል አይገባም፣ ከሰጧቸውም ጉባኤው ላይ ይገኛሉ ሲሉ የማስታወቂያ ሚኒስትሩ አክለዋል። ሚስተር ባሽር ባለፈው ሳምንት በካምፓላ ዩጋንዳ የዩጋንዳው ፕሬዚዳንት ዮሪ ሙሴቪኒ የአምስተኛ ዙር የስልጣን ዘመን ቃለ መሐላ ስነ ስርዓት ላይ መገኘታቸውና የዩጋንዳው ፕሬዚዳንት የዓለም አቀፉ ወንጀል ፍርድ ቤቱን ይህን የእርባና ቢሶች ጥርቅም አልፈልገውም ብለው ሲዘልፉ ዩናይትድ ስቴትስ ልኡካን በተቃውሞ ስነ ስርዓቱን ረግጦ መውጣታቸው ይታወሳል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ባለፈው ረቡዕ ሜዲተራኒያን ባህር ውስጥ ወድቆ ከተከሰከሰው የበረራ ቁጥር 804 የግብጽ አየር መንገድ አውሮፕላን አንዳንድ ስብርባሪዎች እንደተገኙ ግብጽ አስታውቃለች። አጭር የዜና ዘገባ አለ፣ አዲሱ አበባ ያቀርባል።
የግብፁ ጦር ኃይል ዋና አዛዥ ብሪጌዲየር ጀኔራል መሐመድ ሳሚር ሰይድ በዛሬው ዕለት በፌስቡክ ላይ ባሰፈሩት ቃል አንዳንድ የመንገደኞቹ የግል ንብረቶች እንደተገኙና የአውሮፕላኑ ስብርባሪዎችም ባህሩ ላይ ተንሳፈው መታየታቸውን አመልክተዋል። አውሮፕላኑ ከራዳር እይታ ከተሰወረበት አካባቢ ጥቂት ፈቀቅ ብሎ በሚገኝ ስፍራ ደግሞ አንዳንድ የሰውነት ክፍሎች፣ ወንበሮችና ሻንጣዎች መገኘታቸውን የአቴንስ ግሪክ ባለሥልጣናት ተናግረዋል። 66 ሰዎችን አሳፍሮ ከፓሪስ ወደ ግብፅ ያመራ ከነበረውና ሜዲትሬኒያን ባህር ውስጥ ከተከሰከሰው አውሮፕላን በሕይወት የተረፈ አለመኖሩ ቢታወቅም በአሁኑ ሰዓት ግን የሚካሄደው አሰሳና አስከሬን ፍለጋ እንደቀጠለ መሆኑ ታውቋል። ለአውሮፕላኑ መውደቅ ምክንያቱ እስካሁን በውል አልታወቀም። በምርመራው ለመራዳት በሚል በዛሬው ቀን 3 የፈረንሳይ መርማሪዎች ካይሮ ገብተዋል። ግብጽ ለምታካሄደው ምርመራ ይረዳ ዘንድ እገዛ እንደሚሰጥ የተናገሩት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ለግብጹ አቻቸው ሳሜህ ሹክሬ ቃል እንደገቡት ምርመራው እስከሚጠናቀቅ ዩናይትድ ስቴትስ በቅርብ ሆና ትከታተላለች፣ አስፈላጊውን እርዳታም ታደርጋለች። በአውሮፕላኑ ፍለጋ ከራሷ ከግብጽ ሌላ ፈረንሳይ፣ ዩናይትድ ስቴትስና ግሪክ አሳሽ አውሮፕላኖችንና የባህር መርከቦችን አሰማርተዋል። ለአውሮፕላኑ መከስከስ ምክንያቱ ሽብርተኛነት ነው ተብሎ በሰፊው የተሰራጨውን አስተያየት በተለይም የፈረንሳይ ውጭ ጉዳይ ሚኒስትር አይቀበሉትም። የግብፁ አቪዬሽን ሚኒስትር ሸሪፍ ፋቲ በበኩላቸው ለአደጋው ከቴክኒካዊ ብልሽት የበለጠ ሽብርተኛነት የጎላውን ቦታ ይይዛል ይሉና አደጋው የደረሰው በሆነ ተንኮል ወይም አሻጥር መሆኑ ከተረጋገጠ ይሄ አውሮፕላን የተነሳው ከግብፅ ሳይሆን ከፈረንሳይ መሆኑም ሊጤን ይገባዋል ይላሉ። ለሟቾች ዛሬ አርብ በካይሮ ሱልጣን ሁሴን መስጊድ ጸሎትና ተምሳሌታዊ የቀብር ስነ ስርዓት መከናወኑ ታውቋል።
በመጨረሻም ኢራቅ ውስጥ የመንግስት ተቃዋሚ ሰልፈኞች የመንግስቱ መቀመጫ በሆነችው ባግዳድ እና በርካታ የውጭ ሀገር ኤምባሲዎች ያሉበትን ዓለም አቀፍ ቀበሌ ጥሰው እንደገቡ ተነግሯል። ግሪን ዞን ወይም አረንጓዴው ቀጣና ተብሎ በስፋት የሚታወቀውንና በጸጥታ ኃይሎች የሚጠበቀውን አካባቢ ብዙ መቶ ሺህ የተቃውሞ ሰልፎች ከበው መሰባሰባቸውን የቪኦኤዋ ሻረን ቢን ዘግባለች። ታህሪር አደባባይን ከግሪን ዞን በሚያገናኘው ድልድይ ስታቋርጥ ፍንዳታና የከባድ መሳሪያ ተኩስ እንደሰማችም አመልክታለች። አብዛኛው ተኩስ በጸጥታ ኃይሎች ከሚጠበቀው አካባቢ ከውስጥ ይተኮስ እንደነበረ ነው የገለጸችው። የቆሰሉ ተቃዋሚ ሰልፈኞች ወደ ድልድዩ ሲሮጡ መመልከቷንና ብዛት ያላቸው ወጣት ተቃዋሚዎች በተኩሱ አቅጣጫ ወደ ጠቅላይ ሚኒስትሩ ሃይደር አልአባዲ ጽህፈት ቤት እየሮጡ አባዲን እንደምንገለው ነው ሲሉ መስማቷን ነው የገለጸችው። ወደ 15 የሚሆኑ አምቡላንሶች ወደ ተቃውሞ አካባቢ ሲጓዙ ተስተውሏል። በሰው ላይ ስለደረሰ ጉዳት ግን የተገኘ መረጃ የለም። ባግዳድ የሚገኘው የዩናይትድ ስቴትስ ኤምባሲ አንድ የቀውስ ጉዳይ ቢሮ ባለስልጣን የሆኑ የተቃውሞ ሰልፈኞቹ የት ጋር እንደሆኑ ለማረጋገጥ እንዳልቻሉ ከተናገሩ በኋላ አንድ ሁኔታ ተከስቷል፣ ላወራ አልችልም እንዳሉ ቪኦኤ ጠቅሷል። በባግዳድ ተቀማጭ የሆኑ የጸረ እስልምና መንግስት ህብረቱ ቃል አቀባይ አሜሪካዊው ኮሎኔል ስቲቨን ዋረን ግን ደህና ነን፣ ያው እንዳለፈው ነው ሁኔታው ማለታቸውን የተጠቀሰው እኛን የሚፈልጉ አይመስልም ማለታቸውም ታውቋል። የሺያዎች መሪው የሞቅታዳ አልሳድር ተከታዮች አባዲ ከስልጣን ወርደው አዲስ የቴክኖሎጂ አዋቂዎችን የያዘ ካቢኔ እንዲቋቋም ሲጠይቁ ቆይተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። የአርብ ምሽት ልዩ ልዩ ዝግጅቶች፣ ዘገባዎችንና በርከት ያሉ ቅንብሮችን እናሰማችኋለን። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድሞ ግን ቆየት ብለው ከሚቀርቡት ዘገባዎች አንዱ እናሰማችሁ።
እንደዚህ አይነት የመብት ማስጠበቅን ጉዳዮች በምናነሳበት ጊዜ አብዛኛውን ጊዜ ሰው የሚያገናኘው ከፖለቲካ አሰራር ጋር በሚመጡ ሁኔታዎች በመለከተ የሚተላለፉ ሰዎች በሚመለከት የሚነሱት ሁኔታዎች ላይ ነው እና በአብዛኛው መልኩ ሕገ መንግስቱ የዜጎችን መብት ያስጠብቃል።
ትልቁ ጉዳይ ተግባር ላይ ስትመጣ በሀገሪቱ መብት የሚባል ነገር ከናካቶ የተፈጠረ ያለም አይመስልህም። እዛ ጋ ነው ክርክሩ ያለው እንጂ ማአት ሕጎች አሉን፣ ፍትህ ግን የለንም።
የቀደሙት አቶ ጸጋ ያረፈ ከፊላደልፊያ ከተማ ከዚሁ ከዩናይት ስቴትስ፣ እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ እስራኤል ፈይሳ ከካልጋሪ ካናዳ ናቸው። በኢትዮጵያ የፍትህ ስርዓትና ህጎች ከቅርብ ጊዜው ድንገቶች አንጻር ይከራከራሉ። በሁለተኛው አጋማሽ በእሰጥ አገባ ጠብቋቸው። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው።
በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ 12 ቀበሌ ገበሬ ማህበር ልዩ ስሙ ወረገኑ በተሰኘ አካባቢ ህገ ወጥ ናቸው የተባሉ ቤቶች እንዲፈርሱ መደረጋቸውን ነዋሪዎች ተናግረዋል። ከጸጥታ ኃይሎች ጋር በተፈጠረ ግጭት በሰው ህይወት ላይ ጉዳት መድረሱንም ያስረዳሉ። መንግስት በጉዳዩ ላይ ምንም አይነት መግለጫ አልሰጠም። መለስካቸው አመሃ ተከታዩን አስተላልፏል።
የአካባቢው ነዋሪዎች ሆኑና ለደህንነታቸው በመፍራት ስማቸው ይፋ እንዳይደረግ አጥብቀው የጠየቁ ምንጮች ለቪኦኤ ማምሻውን በስልክ እንዳስረዱት በቦሌ ቡልቡላ ወረገኑ በተባለው ስፍራ ህገወጥ ግንባታዎች ናቸው የተባሉ ቤቶችን ማፍረስ የተጀመረው ግንቦት 10 ቀን 2008 ዓ.ም ነው። ስለ ድምፁ ጥራት አበክረን ይቅርታ እየጠየቅን የአይን ምስክሮች ነን ያሉንን የአካባቢው ነዋሪዎች የሚሉትን እናድምጥ።
አምስት ያላነሱ ትምህርት ቤት አለ። ይሄ ተገብቶ ልጆች አፍኖ ተቀምጠዋል። እዚህ በጥ እየተደበደበ
እስከዛሬ ድረስ ቤት እየፈረሰ ነው።
ይኸው አሁን ራሱ እያፈረሱ ነው። አሁን ከዚያ ከሚያፈርሱ ቤቶች ነው እንጂ እስካሁን እስከ 12 ሰዓት እያፈረሱ ነው። ትናንትና እስከ 11 ሰዓት አፈረሱ። ረቡዕ ዕለት እስከ ምሽቱ 2 ሰዓት ነው ያፈረሱ። አንዱ ወድተዋል። መጫቶች፣ መሰጡሮች በሜዳ ላይ ተቀምጠው ያሉ እንደገና አምቡላንስ ራሱ በአይኔ በብረት ያየሁት 10 አምቡላንስ በረቡዕ ብቻ 10 አምቡላንስ ቁስለኛ ወደ ሆስፒታል ሲሄድ አይቻለሁ።
ስንት ቤቶች ፈርሰዋል እስከዛሬ ድረስ? ሱ በግምት
አሁን በግምት በቀላሉ ወደ 60 ቤት ፈርሰዋል።
ህይወት አልፏል። በዚህ መሀል ቁስለት አለ። አሁን እንደምነግርህም ቢያንስ የተጎዱ ሰዎች ወደ ሆስፒታል ሲሄዱ አይቻለሁ ብሎኛል። የጉዳቱ መጠን እንደሆነ ያሰገኛል።
አምቡላንስ ብሔር ነው ያዩ የምታየው በርቀት እንጂ አያስቀብሉም፣ አያስቀብሉም፣ ይደበድቡናል። አንድ ሰው መብላት አለ ይደበደባል። እዚህ አካባቢ መጠናስራችበት ልዩ ኃይል መከላከያ አየር ወለድ ነው የተመጣው። አየር ወለድ መጥቶ ነው ይህን ነገር ያደረገው ይቻለ።
ወታደር የመጣበት ምክንያት ህዝቡ አልነሳም ብሎ ስላለ ነው። ምንድን ነው
ህዝቡ ምንድን ያለው? ህዝቡ ምንድን ያለው? እኛ አንነሳም አንልም። መንግስት ተከተለው ቦታው መንግስት ተከተለው እንኳን እኛ ጠርቶ አራት ሲሆን በርቷል፣ ሲያስፋት በርቷል። እስከዚያ መንግስት እስከሚፈልገው ድረስ እኛ ዳቦ ቁርጥ የሚሰራ ነው ቦታ ነው። መብራት ውሃ እንኳ እስከተካከልን የጉድጓድ ውሃን የምንጠጣ ይህንስ መንግስት እኛም ዜጎች ነን እንዴት ነው የሚያየን ብሎ ነው መንግስት ያለ ህዝብ ያቀረበ። ስለዚህ መጀመሪያ ሲያስፋለን የሚያገር ሁለት ሽትም የተሰሩ ቤቶችን በወጡ ጦራል ሁለቱን የምናፈርሳለን ረቡለታ እነሱ ሲያፈርሱ አለ። ትናንትና እና ዛሬ ደግሞ በአጠቃላይ መረዳት ሲያፈርሱ አሁን እንዲሁም ሄሊኮፕተር አምጥቶ በሄሊኮፕተር ሲጠርሱ ነበር።
እነዚህ የፈረሱ የሚባሉ ህገወጥ ቤቶች ናቸው ብሎ ሰው የሚያውቁት
ህገወጥ ነው ያለው ክፍል ነው። ካርታ ቦታ ላይ በገመዜ ላይ ነው ብዙሀኑ የገለው ካርባቸው መሬት ላይ ብዙሀኑ
ደግሞ አንድ ላይ ሆኖ ነው የሚመለከተው። እንዴት ነው ሁኔታው? እንዴት ነው ሰው አኗኗሩ? ዚያ
አኗኗሩ ዝም ብሎ መታመት ነው
ለመንግስት ባለስልጣናት የቀረበ ጥያቄ የለም።
ምን ብንጠይቀው አልቻልንም። በየት በኩል ነው የምንጠይቀው? ሊጠይቁ የሄዱትም እየታሰሩ ናቸው። ማረሚያ ቤት ናቸው።
የታሰሩ ሰዎች አሉ?
እየታሰሩ ሰዎች።
ስንት ሰዎች ይሆናሉ?
ከ150 በላይ ሰው ታስሯል።
ሌላውን የአካባቢው ነዋሪ ነኝ ያሉኝን ደግሞ መጀመሪያ ያቀረብኩላቸው ጥያቄ
ያው እየተጠባበቅን ነው። አሁን ያው ለነገ ነው የተቀበረው። የኛ ያው ይፈርሳልና ምን መኖር እንዳለን አንቆጥረውም። ኢትዮጵያዊ መሆናችን ለምን እንደምናውቀው ምንም ብናውቀው አልቻልንም። ሌላ ዜጋም ከሆነ ሌላ ዜግነታችን ሊፈተን ጥሩ ነው።
እናንተ ለመንግስት ይሄን ያመለከታችሁ የትም እንዴት ነው ይገዛል? አመለክታቸዋል?
እንግዲህማ በስብሰባ ላይ እንትን ይላሉ። እኛ ቦታው ሲፈለግ መነሳት እንችላለን፣ እንነሳለን። እስከሚፈለግ ድረስ እንኖር። ያው ብስክ ቆርጥመን ነው ቆማቸውን ጠዋችን አብረን ነው ቤት ኪራይ ለመዋዳን ነው። እኛ እዚህ በፊት አመጠን እንትን እስተቅብትም ድረስ ነው ጭቃው የሚወጣው። አሁን ትንሽ ደረጃ እንዲ በህብረተሰቡ እንትን እንትን እያለ ነው የተሰራው ይሄ ቦታ ማለት ነው እንጂ እኛ ለልማት ከተፈለገን እንደሳለን ብለናል። ግን እየመጡም ነው ምንም ትንሳኤል ህዝቡን እንደ ዜጋ ነው ስላልታየ ነው። እንግዲህ ተራሽ እንኳን ራሱ ዜጋ 800 ወይ የውጭ ዜጋ አይደለም ጠላት አይደለም። ይህን ያህል ሁላ ሊነሳበት የቻለበት የጠላት ከሆነ ሺ ጠላት ነው ከጠላት ጋር እኛም ዳ መዋጋት አለበት። ግን እርስ በርስ እንዴት እንደዚህ ይሆናል? ለራስ ዜጋ የስምንት መቶ ወጣት እንዴት ታዝዛል?
በአካል ላይ በሰው ህይወት ላይ ጉዳት የደረሰ ተመልክተዋል? ሱ
ያው አልታየኝም። ያው አላስቀረውም። በለቱ ጊዜ የሚሄደው ነበረ ውጭ ነበር የምንሰራ በጣ ላይ ነበርኩ። አላስገቡንም። በዚያ ለሁለት ነው ማታ የገባ ነው ስንመጣ በቃ እንዳልሆነ ሆኖ ነው ያየ ነው። አሁንም ሊጎርን እያየ ነው ነው ያስቤቱን አልቻሉም። በአካል ለማየት አልቻለም። ያው ሆስፒታል የገባ ደቅ ስለባደን የተባለ ስለሱ ግን ያው ጥይት ነበረ። በአስግር ቦታ ስር ጥይት በጣም ሩምታ ነበር።
ተኩሱ ነበረ ማለት ነው?
አዎ ተኩሳል። የሌላ ወረዳ ሁሉ ይሰማ ትለው።
ሌላም ወረዳ የሚፈርስ ወረዳ አለ እንዴ?
ያው ይሰማ ነበር። እንትን ሁሉ ማለት ግን በጣም ይሰማ ነበረ። ተኩሱም በጣም ከቶ ምንድን ነው በእናንተ እየተተኮሰ ነው ተብለን ነው እንደው ነገሮች በጣም ያስገባንም አላገኘም።
ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከመንግሥት በጉዳዩ ላይ ይፋ የተደረገ መግለጫ የለም። ወደ ስፍራው የሄዱ ጋዜጠኞችም በጸጥታ ኃይሎች ስለተከለከሉ ለመድረስ እንዳልተቻለ ተመልክተናል። በመንግሥት ወገን ያለውን ምልከታ ተከታትለን ለማቅረብ የምናደርገውን ጥረት እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃን ለዘገባው እናመሰግናለን። አድማጮች፣ ለድምፁ ጥራት መጓደል ይቅርታ እንጠይቃለን። የኢትዮጵያ መንግስት በጸረ ሽብር ህጉ በአገር ውስጥ ፖለቲካው ላይ ጥብቅ ቁጥጥር ለማድረግ እየተጠቀመበት ነው የሚል ክስ ሲቀርብበት 4 ዓመታት ተቆጠረ ትለናለች ማርታ ቫንደሮፍ ከአዲስ አበባ ባደረሰችን ዘገባ። አሁን ደግሞ የኢንተርኔት ድረገጽ አምደኞችና ፖለቲከኞች ሀሳብን የመግለጽ ነጻነትን የበለጠ ስጋት ላይ የሚጥል አዲስ የኮምፒውተር ረቂቅ አዋጅ ወጥቷል። ዘገባውን እንሆ ጽዮን ግርማ ይዛ ቀርባለች።
በሚያዝያ ወር 2008 ዓ.ም ለሕዝብ ተወካዮች ምክር ቤት የቀረበው የኮምፒውተር ወንጀል ረቂቅ አዋጅ እየተተቸ ከሚገኝበት ነገር አንዱ ሀሳባቸውንና የግል አመለካከታቸውን በኢንተርኔት አማካኝነት የሚገልጹ ግለሰቦችን የኢትዮጵያ መንግስት አስሮ የሚቀጣበት አንቀጽ ማካተቱ ነው። ዳንኤል ብርሃኔ በኢትዮጵያ የሚገኝ የኢንተርኔት አምደኛ ነው። የራሱ ድረገጽም አለው። አዲሱ የኮምፒውተር ወንጀል ረቂቅ አዋጅ ሀሳቡን በኢንተርኔት አማካኝነት በሚገልጽ በማንኛውም ግለሰብ ላይ ተግባራዊ ሊደረግ የሚችል አዋጅ ነው ብሎ ያምናል።
This computer crime proclamation denies me the
ይሄ የኮምፒውተር ወንጀል ረቂቅ አዋጅ በወንጀለኛ መቅጫ ሕጉም ሆነ በመገናኛ ብዙሃን ሕጉ የተሰጡንን መብቶች የሚነሳ ነው። እስካሁን ካሉት ሕጎች ሁሉ የበለጠ ከልካይ ነው። በአንድ አረፍተ ነገር ብቻ ይከለክልሃል።
የኮምፒውተር ወንጀል ረቂቅ አዋጁ በአብዛኛው ትኩረት የሚያደርገው በኢንተርኔት አማካኝነት በሚፈጸሙ ወንጀሎች ላይ ነው። ነገር ግን አንድ ሰው በኢንተርኔቱና በኮምፒውተሩ አማካኝነት ወንጀል ፈጽሟል ብቻ ሳይሆን ወንጀል ተፈጽሞበታል ተብሎ ከተገመተ ያለምንም ፍርድ ቤት ፈቃድና ትዕዛዝ ብሔራዊ ደህንነት ኮምፒውተሩን በአካል ሳይነካ እንዲመረምር ስልጣን የሚሰጠው አንቀጽ በረቂቁ ውስጥ ተካቷል። በኢትዮጵያ ፍትህ ሚኒስቴር ዳይሬክተር የሆኑት አቶ በላይሁን ይርጉ ረቂቅ አዋጁ ሀሳባቸውን በኢንተርኔት በነጻነት ከሚገልጹ ሰዎች ጋር ምንም ግንኙነት የለውም ይላሉ።
If that person is just explaining his opinions or his view, he will not be liable for crime, but
አንድ ሰው የራሱን ሐሳብና አመለካከት ከገለጸ ብቻ በወንጀል ተጠያቂ አይሆንም። የዚህ ሕግ ዋና ዓላማ ግን ሰዎች ከስም ማጥፋት ጋር በተያያዘ ለድርጊታቸው የሚኖራቸው ዓላማ ላይ ነው። ዋናኛው ዓላማቸውና ገባቸው ስም ማጥፋት ከሆነም ተጠያቂ ይሆናሉ፣ ምክንያቱም ስም ማጥፋት ወንጀል ስለሆነ።
ኢትዮጵያ ጋዜጠኞችንና በኢንተርኔት አማካኝነት ሐሳባቸውን የሚገልጹ ጸሐፊዎችን በማሰቃየት በማሰርና ረጅም ዓመታት እስር በመፍረድ በተደጋጋሚ ትወቀሳለች። በዚህ ሰለባ ከሆኑት 18 ዓመታት እስር ተፈርዶበት እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ አንዱ ነው። እንዲሁም የዞን 9 ጦማሪያንና ጋዜጠኞች ከአንድ ዓመት በላይ በእስር ቤት ማሳለፋቸው ሌላው ተጠቃሽ ጉዳይ ነው። የተቀናቃኝ የፖለቲካ ፓርቲ ህዝብ ግንኙነት የነበረው አቶ ዮናታን ተስፋዬ ፌስቡክ ገጹ ላይ ባሰፈረው አስተያየት አማካኝነት ከታሰረ 6 ወራት ተቆጥሯል። ሀበን ፈቃዱ የሰብአዊ መብት ተሟጋች ድርጅት በሆነው አምነስቲ ኢንተርናሽናል ሰራተኛ ነች። የኢትዮጵያ መንግስት በጸረ ሽብር ህጉን በአገር ውስጥ ፖለቲካው ላይ ጥብቅ ቁጥጥር ለማድረግ እየተጠቀመበት ነው ትላለች። የአቶ ዮናታንንም ጉዳይ በምሳሌነት ታነሳለች።
The precedent set by Yonatan's charges are disturbing because it allows for the government to go after someone for expressing their views over social media.
በዮናታን ክስ ላይ የቀረቡት ማስረጃዎች በጣም አሳሳቢና መንግስት አንድን ግለሰብ በማህበራዊ ድረገጾች ላይ በሚጽፋቸው ነገሮች ላይ ተመስርቶ እንዲያስር የሚፈቅድ ነው። ዮናታን የታሰረው በጸረ ሽብር ህጉ አማካይነት ነው። ምን አይነት ማስረጃ እንደሚቀርብበት እንኳን ሳያውቅ ነው ፍርድ ቤት የቀረበው።
ይሄ የኮምፒውተር ወንጀል ረቂቅ አዋጅ በሚቀጥለው ሳምንት ተግባራዊ ይደረጋል ተብሏል።
ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ በፌስቡክ ምክንያት በርካታ ሶማሊያውያን የኖርዌይ ዜግነታቸውን ተነጠቁ። ከረጅም ዓመታት በፊት በፖለቲካ ምክንያት በሶማሊያ መኖር እንዳልቻሉ በመግለጽ በኖርዌይ ያቀረቡት የጥገኝነት ጥያቄ ተቀባይነት አግኝቶ የመኖሪያ ፈቃድና ዜግነት ተሰጥቷቸው የነበሩ ወደ 100 የሚጠጉ ሶማሊያውያን የኖርዌይ ዜግነታቸውን እንደተነጠቁ ነው ይህ ዘገባ የሚያወሳው። አንዳንዶቹ የመኖሪያ ፈቃዳቸው እንዳይታደስ ተከልክለዋል። ከሀገር እንዲወጡ ደብዳቤ የደረሳቸውም አሉ። ለዚህ ሁሉ የዳረጋቸው ደግሞ በፌስቡክ ገጻቸው ላይ ስለ ራሳቸው የሚያወጡት መረጃ የጥገኝነት ማመልከቻ ካቀረቡበት ታሪካቸው ጋር ስለማይመሳሰል ነው። የኖርዌይ መንግስት አንዳንዶቹ እንዲያውም ከጎረቤት ሀገር የመጡ እንጂ ሶማሊያውያን አይደሉም ነው የሚለው። የአሜሪካ ድምጽ የሶማሊኛ ቋንቋ ክፍል ያጠናቀረው ዘገባ አለ፣ ጽዮን ግርማ ይዛለች።
ከ1992 ዓ.ም እስከ 2000 ባለው ጊዜ በተለያየ መንገድ ኖርዌይ ገብተው የፖለቲካ ጥገኝነት ጥያቄ አቀርበው የነበሩ ወደ 100 የሚጠጉ ሶማሊያውያን ናቸው። በኖርዌይ ያገኙትን ዜግነት የተነጠቁት የመኖሪያ ፈቃድ እንዳይታደስላቸው እግድ የተጣለባቸው። በኖርዌይ ኦስሎ ከተማ ምክር ቤት ተመራጭ የሆኑት አቶ በሻህ ሙሴ መሐመድ ለአሜሪካ ድምጽ እንደተናገሩት ግለሰቦቹ ለኖርዌይ መንግስት ያቀረቡት የጥገኝነት ጥያቄ ሶማሊያ ውስጥ በተፈጠረው አለመረጋጋት መኖር ባለመቻላቸው መሰደዳቸውን በማስረዳት ነው። ይህ ጥያቄያቸውም ተቀባይነት አግኝቶ አንዳንዶቹ ዜግነታቸውን ካገኙ 16 ዓመታት አስቆጥረዋል። አንዳንዶቹ ደግሞ የመኖሪያ ፈቃድ አግኝተው ኑሯቸውን ቀጥለዋል። የኖርዌይ የፍልሰት ጉዳዮች መስሪያ ቤት እነዚህ ዜጎች የዜግነቱንም ሆነ የመኖሪያ ፈቃዱን ያገኙት በሐሰት ላይ በተመሰረተ መረጃና ማስረጃ ነው የሚል ጥቆማ ስለደረሰው ለሁለት ዓመት ምርመራ አድርጌያለሁ ማለቱን አቶ በሻህ ሙሴ ይናገራሉ።
ወሐሉ ኤደይነ ያህያላ ማረክ ለለይሃይ ዶ ፌስቡክ ቆፍከ ለገለዩ ወለገለይሃይ ማረክቴ ወሐለራሃይ ዳል
የኖርዌይ መንግስት መረጃዎቹን አሰባሰብኩ ካለባቸው መንገዶች አንዱ የሰዎቹ የፌስቡክ ገጾች ናቸው። መንግስቱ የአብዛኞቹን የፌስቡክ ገጾች ሲመረምር ግለሰቦቹ የጥገኝነት ጥያቄያቸውን አቅርበው በነበረ ወቅት የሰጡት መረጃና ስለ ራሳቸው አሁን የሚለጥፉት መረጃ የተለያየ ሆኖ እንዳገኘውና ይህንንም መሠረት አድርጎ ተጨማሪ ማጣራት ሲያደርግ ዋሽተዋል ብሎ በማመኑ ዜግነታቸውን እንደነጠቃቸው አስታውቋል።
አቶ በሻያ ይዘው የኖርዌይ የፍልሰት ጉዳዮች መስሪያ ቤት አገኘሁት ባለው የምርመራ ውጤት አንዳንዶቹ ሶማሊያውያንን ከሞቃዲሾ ነው የመጣ ነው ብለው ጥገኝነት ጠይቀው ፌስቡካቸው ላይ የጅቡቲና የሌሎች ጎረቤት አገር ዜጎች መሆናቸውን የሚያሳይ ፎቶግራፍና ቪዲዮ ለጥፈዋል። ከጓደኞቻቸውና ቤተሰቦቻቸው ጋር የተነሷቸው ፎቶዎች፣ የሚለዋወጧቸው መልእክቶች ፈጽሞ ካቀረቡት ታሪክ ጋር እንደማይሄድ ተነግሯል። አንዳንዶቹ ደግሞ መኖር አልቻልንም ወዳሉት አገር ተመልሰው መሄዳቸውን፣ ቤትና የንግድ ቤት መስራታቸውን የሚያሳዩ ምስሎችና አስተያየቶች ማስፈራቸው የኖርዌይ የፍልሰት ጉዳዮች መስሪያ ቤቱ ደርሼበታለሁ ይላል። መስሪያ ቤቱ ይህንኑ በፌስቡክ ላይ የሰፈረው መረጃ ተከትሎ ምርመራ ሲያደርግ አንዳንዶቹ በጭራሽ ሶማሊኛ ቋንቋ መናገር የማይችሉ ሶማሊያ ከምትባለው አገር ጋር ምንም ግንኙነት የሌላቸው የጎረቤት አገር ዜጎች ናቸው። አንዳንዶቹ ደግሞ ከሌላ ሶማሊኛ ቋንቋ ተናጋሪ ከሆኑ ጎረቤት አገራት የመጡ ናቸው። ለዚህ ደግሞ ያደረጓቸው የመልእክት ልውውጦችና ወደ ቤተሰቦቻቸው የላኩት ገንዘብ በማስረጃ ተያይዞባቸዋል። ለዚህ ያደረሳቸው ደግሞ በፌስቡክ ገጾቻቸው ላይ ያሰፈሩት ነው ተብሏል። አሁን አንዳንድ አገራት እንደ ፌስቡክ ባሉ ማህበራዊ ድረገጾች ላይ የሚወጡ ታሪኮችን እንደ የጀርባ ታሪክ ማጣሪያ መንገድ እየተጠቀሙበት ይገኛሉ። የዩናይትድ ስቴትስ የሰራተኛ አስተዳደር ጉዳዮች ቢሮ የተቀጣሪ ሰራተኞችን የደህንነት ዳራ ፍተሻ ለማጥራት አዲስ የጀመረውን በድረገጹ ላይ እንዲያስፍሯል።
የሰራተኛ ጉዳዮች አስተዳደር ቢሮው ለደህንነት የዳራ ፍተሻ ጉዳይ ለህዝብ ክፍት የሆኑ ማህበራዊ መገናኛዎች ላይ የወጡ መረጃዎችን በቀጥታ እየገባ መፈተሽ የሚችል አነስተኛ የሙከራ መርሃ ግብር እያዘጋጀ ነው።
አቶ በሻህ ሙሴ በማጠቃለያቸው የኖርዌይ ፍልሰተኛ ጉዳዮች መስሪያ ቤት ሌላ እያጣራቸው የሚገኙ ሰዎች እንዳሉ ገልጸው በዚህ ምክንያት ብቻ የኖርዌይ ዜግነታቸውን መነጠቃቸው፣ የመኖሪያ ፈቃዳቸው እንዳይታደስ መከልከሉና ወደየአገራቸው ይመለሳሉ መባሉን በመቃወም ፊርማ አሰባስበው አቤቱታቸውን ሊያቀርቡ ነው ብለዋል።
እናመሰግናለን አድማጮች፣ የዕለቱን አብይ ርዕስና ዘገባዎችን ተከታተላችሁ። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከደረሱን የእናንተ አስተያየቶች ለሰዓቱ ጥቂቱን እንስማ።
ያው ህዝባችን በረሃብ አለንጋ እየተገረፈ ነው። አሁን ደግሞ የተሳሳተ መረጃን በመስጠት ምስልን አስደግፎ መዘገብ ምን ይሉታል? ግመል ሰርቆ አጉንብሶን በለው ይሆን? ለማንኛውም ህዝብን አታታሉ። ይልቅስ እውነትን ለመናገርና ህዝቡ ትክክለኛውን እንዲያውቅ ሚዲያውን በሀቅ ተጠቀሙበት በሉልኝ። ቸሪቅ ጠመን የዘወትር አድማጫችሁ አንክቴን ከስዊድን።
ጤና ይስጥልኝ የአሜሪካ ሬዲዮ ሰራተኞች እና አድማጮች፣ እንደምን አላችሁ?
ሰጣገባን በጣም ወድጀዋለሁ። በጣም ፕሮግራማችሁ እኔ ሁሉም ቢሆኑ በጣም ደስ ይሉኛል። በተለይ ደግሞ ሰጣገባ በጣም ይጥማኛል። እና ባለፈው ያደረጉት ሁለቱ ሰዎቹ ሰጣገባ በጣም ደስ የሚል ነበር። በጣም ጥሩ የሆነ አስተያየት ነው። አንዱ ወገን ያልወገነ ትክክለኛ ሙያዊ የሆነ አስተያየት ነው እና የቀረበው በጣም ላመሰግናቸው እወዳለሁ። እንደዚህ ያሉት ሰዎች ሙያ የሆነ አስተያየት ቢሰጡ ቢቀርቡ ጥሩ ነው። በተረፈ የፖለቲካ ፓርቲዎች ግን አሁንም ብዙ ችግር ያላቸው መሆኑ እናያለን። እና ያው በአፍሪካ ያለ ችግር ነው። ፖለቲካ ውሸትም ይወዳል፣ አንዳንድ ጊዜም ደግሞ ጥሩ ነገር ይወዳል። እና ስለዚህ እንደዚህ መሆን አለብን እንጂ በጥላቻ እና በመጥፎ ነገር የተሞላ መሆን ያለበት ነው። አመሰግናለሁ።
ቪኦኤዎች እንደምን አላችሁ? ይሄ መልእክቴ ለመጀመሪያ ጊዜ ነው የማስቀምጠው፣ እንደምታስተላልፉልኝ ተስፋ አደርጋለሁ። ሰሞኑን ተገኘ የተባለው በኢትዮጵያ ቴሌቪዥን የተላለፈው የመሳሪያ ተማረከ የተባለው የመሳሪያም ሆነ የተማረኩ የተባሉት ሰዎች ሁኔታ በጣም በሚያሳዝን ሁኔታ ውሸት መሆኑ ሲጋለጥ ሰው ብዙ ሰው እንዳዘነ ተናግሯል። እኔ ግን ይህንን የማይበት መንገድ በተለየ መንገድ ነው። ይሄ የሚያሳየው ምንድን ነው? የኢህአዴግ መንግስት ማለት ነው ወይም የወያኔ መንግስት ሊሆን ይችላል ለህዝቡ ያለውን ከባድ ንቀት ነው የሚያሳየው። አንዳንዴ ውሸትም ሲዋሽ እውነት የሚመስል ውሸት መዋሸትም እውነት እንኳን እንዲመስል ምንም ያህል ኤፈርት ማውጣት የማይፈልጉበት ደረጃ ደርሰዋል ማለት ነው። ዋሻ የተባለውን ቦታ ሄዶ ፎቶግራፍ ዋንሻ አስነስተው እኮ ማቅረብ ይችላሉ። እውነት ይመስል ውሸት መዋሸትም አንድ ነገር፣ የዛን ያህል ኤፈርት እንኳን ለህዝቡ ማውጣት እንደማይፈልጉ ነው የሚያሳየው። ወይ የሰውን ህሊና ማለት ሰው ያውቃል ብለውም አይገምቱም። የመጀመሪያ ደረጃ የሰው ማስተሳሰብ ዝቅተኛ አድርገው ነው የሚገምቱት። ሁለተኛ ደግሞ እውነት መሰለ ዋሸንም አልዋሸንም ምንም አይነት ስሜት ለህዝቡ ምንም አይመጣም አይነት ነገር ስሜት እንዳላቸው ነው የተረዳ እና ለህዝቡ ምን ያህል ንቀት እንዳላቸው ነው ከዚህ ነገር የተረዳሁት። በጣም ያሳዝናል። ይህንን ለማለት ነው። እንደምታስተላልፉ ልኛም ተስፋ አደርጋለሁ። አመሰግናለሁ። ሱራፌል ነኝ ከሂውስተን ቴክሳስ።
አስተያየት የላካችሁልንን አድማጮቻችንን እጅጉን እናመሰግናለን። ሌሎቻችሁም እንዲሁ እንድትልኩልን እንጋብዛለን። ቴሌፎን ቁጥሩን ለማስታወስ 202-205-9942 የውስጥ መስመር 14 ነው። ኢሜይል ነው የሚሻለኝ ለምትሉ ደግሞ horn@voanews.com ብላችሁ ብትልኩልን ይደርሰናል። በነገራችን ላይ ብዙ አስተያየቶች ነበረ ከእናንተ ከአድማጮቻችን እየደረሱን የአስተያየት ሰጪዎች ሙሉ ስምን ባለመገለጹ ወይም ደግሞ እኛ ካስተላለፍናቸው ፕሮግራሞች ጋር የማይዛመዱ በመሆናቸው ልንጠቀምባቸው ወይም መልሰን ለአድማጭ ጆሮ ልናደርስ አልቻልንም። ከተመደበላችሁ 2 ደቂቃም አታሳልፉ ባካችሁ ይላል የዝግጅት ክፍላችን። ወደፊትም እነዚህን መመሪያዎች ካልተከተላችሁ አስተያየቶቻችሁ ለአየር የማይበቁበት እድል ስለሚኖር እነዚህ መመሪያዎች እንድትከተሉ እናሳስባለን። ባስተላለፍናቸው ዝግጅቶች ዙሪያ ስማችሁን አክላችሁ ከሁለት ደቂቃ ሳታሳልፉ ላኩልን ስንል ከአክብሮት ጋር እንጠይቃለን። አሁን ወደ ቀሪዎቹ ዝግጅቶች ከማለፋችን በፊት አንድ ሙዚቃ እንጋብዛችኋለን። ቆየት ካሉ የሙሉቀን መለሰ ዜማዎች አንዱን ይዘናል።
አንቺን መሳይ ቆንጆ ለእኔ ሰጠኝን መውደዴን ወደድኩት ያንቺ ያረገኝ ሀር ከመሰለው ከጸጉርሽ ጀምሮ እንከን የሌለብሽ ውብነሽ በተፈጥሮ ትኩስ የፈነዳው ጽጌረዳ ከንፈር እስኪ አፍ ያውጣና ውበትሽን ይናገር። አይ
መውደዴን ወደድኩት ቆየት ካሉ የሙሉቀን መለሰ ዜማዎች መካከል አንዱ ነው። እናመሰግናለን። የተከበራችሁ አድማጮች ወደ ሁለተኛው አጋማሽ እንሻገርና ከእናንተ ጋር እስከ አራት ሰዓት ድረስ እንቆያለን። አብራችሁን እንድዘልቁ ከአክብሮት ጋር እንጠይቃለን። ኢህአዴግ ሙሉ በሙሉ ማሸነፉ በተገለጸበት የ2007ቱ ምርጫ የፓርላማ ወንበራቸውን ያጡት ብቸኛ የግል ተወካይ ዶክተር አሸብር ወልደ ጊዮርጊስ በፓን አፍሪካ ፓርላማ ግን በሌላ ኃላፊነት እንዲቀጥሉ ተሹመዋል። የአፍሪካ ህብረት የህግ አውጪ አካል የሆነው ይህ ፓርላማ የሀገራቸውን ፓርላማ ወክለው መምጣት ያልቻሉትን ዶክተር አሸብርን የክብር ምክትል ፕሬዚደንት ሲል ነው የሰየማቸው። ወደ ፓን አፍሪካን ፓርላማ የሚላኩ የአፍሪካ ሀገሮች ተወካዮች የፖለቲካ አመለካከቱን ብዝሃነት እንዲሁም የፖለቲካ ፓርቲዎቹን ውክልና ማንጸባረቅ እንዳለበት በመመስረቻ ሰነዱ ተመልክቷል። 100% በአንድ ፓርቲ የተያዘ የኢትዮጵያ ፓርላማ ይህንን ማድረግ ባይችልም አንድ የግል እጩ ግን በአህጉራዊው ፓርላማ በኃላፊነት ይቀጥላሉ ማለት ነው። እስክንድር ፍሬው ነው ዶክተር አሸብር ወልደ ጊዮርጊስን ያወያያቸው።
በጣም አመሰግናለሁ ስለ ጊዜዎት። ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ አባል እንደዚሁም ምክትል ፕሬዚዳንት፣ ከኢትዮጵያ ፓርላማ ወጡ ሲባል በአፍሪካ ፓርላማ ሹመት እንዳገኙ እየተነገረ ነው። ዶክተር አሸብር እስቲ ከዚህ ቀጥሉና ያብራሩልኝ፣ ምንድን ነው የተወሰነው?
አዎ እንግዲህ እንደሚታወቀው ባለፈው 2007 በተደረገው ምርጫ አጋጣሚ ሆኖ ተመልሼ ፓርላማ መግባት አልቻልኩም። በዛው ደግሞ የአፍሪካ ፓርላማም እንግዲህ ሀገር ሄዳ ካልተመረጥክና ውክልና በሀገር ካላገኘ ያው መቀጠል አትችልም። የአፍሪካ ፓርላማ ደግሞ ያው ኮንቲኔንቱ ትልቅ ፓርላማ ነው። ህግ አውጪ ስልጣን የሚሰጠው ፓርላማ ነው። በዚያው እኔ ብቸኛ ሰው ነበርኩ ኢትዮጵያ ወደ አፍሪካ ፓርላማ ፓን አፍሪካ ፓርላማ ቢሮ በተቀዳሚ ምክትል ፕሬዚደንትነት ደረጃ የገባሁት እና እሱን ያው መቀጠል ስለማልችል ለማስረከብ ነይ ሄጄ ነበረ።
በአሁኑ ግንቦት ነው ግንቦት ሄድኩኝ ያለ ስለዚህ በግንቦት ወር
ጉባኤተኛ ብዙ ሀገራት ሞሽን አቅርበው ነበረ። ያው የአፍሪካ ፓርላማ ላይ ዶክተር አሸብር ብዙ አስተባባሪያችን ነበር፣ ጥሩ መሪያችን ነበር። በጥሩ ኃላፊነት ስሜት ምንም ፈልፍለት በሆነ ሁኔታ ኮንቲኔንቱን ያገለገለ ነው። እንደዚሁም ደግሞ ብዙ ሚሽኖች ላይ በመሳተፍ ውጤታማ ነበረ። ጥሩ የመሪነት ብቃትም ነበረው፣ ዩኒፋየርም ነበረ እና የተለያዩ የተሰማቸውን በጉዳይ ጠቅሰው ነበረ። ከአምስት ሀገራት ሞሽን ቀርቦ የነበረው እና እኔ በእውነት በጣም ነው ሰርፕራይዝ የሆንኩት። ያ ሞሽን እንዳለ ሆኖ ይሄ ሞሽን ለኦክቶበር የሚጸድቁ ነው፣ ግን በዋናነት ጉባኤው ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዚደንት ሆኖ በክብር እንዲቀጥል እስከነ ሙሉ ማዕረጉ እስከነ ሙሉ ክብሩ ይቀጥል የሚል ነው ጉባኤ የወሰነው እና እጅግ በጣም ለእኔ ራሱ ሰርፕራይዝ ያደርገኝ ነገር ነው። ምክንያቱም ከኢትዮጵያ ውክልና ካላገኘው እዛ መቀጠል አልችልም፣ ግን እነሱ የክብር ምክትል ፕሬዚደንት ሁኜ ስራዎች እንዲሰራ በማንኛውም ሰዓት ሚሽን እንዲሳተፍ ጉባኤ ላይ እንዲሳተፍ ያው ፕላትፎርም እንፈጠሩልኝ ማለት ነው። አፍሪካ ላይ ተመልሼ የምሰራበትን ተመልሼ አፍሪካን የማገለግልበትን ትልቅ እድል እንፈጠሩልኝ ማለት ነው።
ዶክተር አሸብር እንግዲህ እርስዎም እንዳሉት በኢትዮጵያ ፓርላማ መቀመጫ ስለሌለዎት የምክትል ፕሬዚዳንትነት ኃላፊነትዎትን መልቀቅ ነበረብዎት። ነገር ግን ተመልሰው በሐላፊነት እንዲቀጥሩ ነው የተወሰነው። ያሁኑ ሐላፊነቱ ምንድነው የሚባለው? እርግጥ ከነሙሉ ጥቅሙ ከነሙሉ ክብሩ እንደሆነ ውሳኔው ያሳያል። በጀት ጭምር የተመደበለት ውሳኔ ነው። ለምሳሌ ፓን አፍሪካ ፓርላማን ወክለው ወደ ተለያዩ አካባቢዎች ለተለያዩ ተልእኮዎች መሄድ እንደሚችሉ ሙሉ ወጪዎች ተሸፍነው ይገልጻል። እና ግን ምንድነው የሚባለው አጠራሩ ያሁኑ? ከዚህ በፊትስ ይሄ የውሳኔ ሀሳብ ቀርቦ ከመጥደቁ በፊት ኃላፊነቱ ነበረ ወይ?
የአሁኑና የበፊቱ ልዩነቱ የአሁኑ ሆኖሬብል ቫይስ ፕሬዚደንት ሆኜ ነው የምንተከትለው። የክብር ምክትል ፕሬዚደንት ሆኜ ስራ እንዲሰራ የፓርላማው እንድለኝ እንዳልለኝ ምሽን ተቀብዬ እንዲሰራ በዚያም ደረጃ ጉባኤ የፓን አፍሪካ ፓርላማ ሙሉ ጥቅምና ክብሩን በጠበቀ ሁኔታ እንዲቀጥል ነው የወሰነው። እንግዲህ እኔ ከጥቅሙም በላይ በእርግጥ እዚህ በእኔ ፕላትፎርም መከፈት መፈጠሩ ነው። እኔ 5 ዓመትም የኢትዮጵያ ፓርላማ ውስጥ ሲቀበል በመቶዎቹ ሺህ ደግሞ ሲቀበልም በቀድሜ አላውቅም። የጥቅም ጉዳይ አይደለም እዚህ ያለው። እኔ ሀገሬ ላይ አክቹዋሊ በዚያ በተፈጠረ ሁኔታ እድል አልተፈጠረልኝ ነበረ። ግን አፍሪካ ላይ አፍሪካውያን ደግሞ ያገለገልኩትን አስተዋጽኦ ከግምት በመክተት የሚገባኝን ክብር እንዳገኝ አድርገዋል። ከምንም በላይ ደግሞ ሀገሬ ናት። ለዚህም ያበቃችን ከምን ከጀምሮም ያው የህዝብ ተወካዮች ምክር ቤት ነው በግል ነገባውን። በእርግጥ በግል ብቻ ቢሆን የዛ ጉዳይ ቢሆን አፍሪካ ፓርላማ መሳተፍ አልችልም። በዚህ አጋጣሚ የህዝብ ተወካዮች ምክር ቤትንም አመራሩንም የኢትዮጵያን ከልብ ለማመስገን ወዳለሁ። እነሱ ናቸው ለዚህ ክብርን ከመጀመሪያው ያበቁን። ያንን በዚያ ማለት ኑረው የአፍሪካን ባላወቅን አፍሪካም ለስለነ ባልመሰከረ አፍሪካም በዚህ ክብር ባላበቀን። ዞሮ ዞሮ መነሻዬ በመጀመሪያ ደረጃ የመረጠኝ የከፋ ህዝብ፣ በመቀጠል ደግሞ የፌዴሬሽን ተወካዮች ምክር ቤት አፈ ጉባኤ፣ ሁሉም የመንግስት ተጠሪዎችም ሁሉም ለዚህ ኃላፊነት ስላበቁኝ ስለወከሉኝ ነው ለዛሬው ኃላፊነት የበቃሁትና ሁሉንም ለማመስገን ወዳለሁ።
ዶክተር አሸብር ስለ ፓን አፍሪካ ፓርላማ እናውራ። እንግዲህ በአፍሪካ ህብረት ስር ካሉ የተለያዩ አካላት አንዱ ነው። መቀመጫው ደቡብ አፍሪካ ውስጥ ነው። ነገር ግን አባላቱ እነማን ናቸው? ከእያንዳንዱ ሀገር ስንት ይወከላል?
ፓን አፍሪካ ፓርላማ ማለት እንግዲህ በአፍሪካ ትልቁ የህግ አውጪነት ስልጣን የሰጠው ፓርላማ ማለት ነው። ይህን ስልጣን እንዲያገኝ የተወሰነው በ 2014 ማላቦ ኢኳቶሪያል ጊኒ ላይ በተደረገ መሪዎች ጉባኤ ላይ ነው የተወሰነው። ከመነሻው በ2004 ነው የተቋቋመው ፓርላማ። ከየሀገራቱ አምስት ሰዎች የተወከሉበት ነው። አጠቃላይ የአፍሪካ ሀገራት የሚሳተፉበት ነው እና በዋናነትም ድምፅ ለሌለው የአፍሪካ ህዝብ ድምፅ ይኖ የሚሰራ ፓርላማ ነው። በተለያዩ የአፍሪካ ሀገር ኮንፍሊክት ሲነሱ ኮንፍሊክት ሪዞሉሽን ላይ የሚሰራ ፋክት ፋይንዲንግ ሚሽን እየላከ ጉዳዮችን እያጣራ ለመፍትሄው የሚተጋ ድርጅት ነው። በአፍሪካ ላይ የሚደረጉት ማናቸውንም ሁሉንም ምርጫ የሚሳተፍና በታዛብነት የሚሳተፍና ሂደት የሚመሰክር አካል ነው። በአፍሪካ ደረጃ ያሉት የተለያዩ አደረጃጀቶች፣ የወጣቶች፣ የሴቶች ሰፊ መድረክ የሚያገኙበትና የሚጓዙበት በሌላም በኩል ደግሞ የአፍሪካ ኢንቴግሬሽን ላይ በተለይ የኢኮኖሚክ ኢንቴግሬሽን ላይ አፍሪካ እንዴት ጠንክራ መስራት እንዳለበት በየሪጅኑ ያለው ኢንቴግሬሽን ተጠናክሮ በአፍሪካ ደረጃ የሚጠናክርበትን የሚሰራም ድርጅት ነው። በዋናነት ደግሞ በተለይ እያንዳንዱ ጉዳይ ላይ በወቅታዊ የአፍሪካ ጉዳይ ላይ የተለያዩ ጽሁፎችን እያቀረበ በዚያ ላይ ፕሬዘንቴሽን ቀርቦ ዲቤት እያደረገ ሪኮመንዴሽኖችን፣ ሬዞሉሽኖችን ዲክሌሬሽን እያወጣ ለመሪዎች ለውሳኔ የሚያቀርብና ትልቅ ኃላፊነት የሚያደረግ ያለበት አፍሪካ ፓርላማ ነው። የአፍሪካ ሕዝቦች ውክልና ያለው ማለት ነው።
እንግዲህ በአጭሩ የአፍሪካ ሕብረት ሕግ አውጪ ወይም የአፍሪካ ሕግ አውጪ አካል ነው የፓን አፍሪካ ፓርላማ። ስለ አዲሱ ኃላፊነቱ እንነጋገርና ወደዛ ልመልሶትና ዶክተር አሸብር እንግዲህ የፓን አፍሪካ ፓርላማ የመመስረቻ ሰነድ ምዕራፍ 5 ላይ የእያንዳንዱ አገር ውክልና በፓን አፍሪካ ፓርላማ የሚኖረው ማለት ነው የፖለቲካ አመለካከቶችን፣ ብዝሃነትን፣ የፖለቲካ ፓርቲዎችን ውክልና ማንጸባረቅ እንዳለበት ተመልክቷል። የኢትዮጵያ ፓርላማ ግን ይህንን ማድረግ አይችልም፣ ወይም ኢትዮጵያ በዚህ መልኩ መወከል አትችልም። ምክንያቱም አሁን ባለው ሁኔታ በኢትዮጵያ ፓርላማ ያሉ 547ቱ መቀመጫዎች በገዢው ፓርቲ የተያዙ ናቸው። እርሶ ግን የፓርላማው አባል ሳይሆኑ በዚህ መንገድ እንደዚህ አይነት ኃላፊነት ላይ እንዲቀመጡ መደረጉ ምን አይነት ክፍተት ይደፍናል ይላሉ? ከዚህ አንጻር
እኔ አሁን ግልጽ መሆን ያለበት አሁን የቀድሞ ፕሬዝደንት የናይጄሪያው ኦነረብል በተላማዲ እሱ ለምሳሌ እንደዚህ አይነት ፓርላማውን ከለቀቀ በኋላ ከዚህ በፊት ተወስኖለታል የአፍሪካ ፓርላማ የክብር ፕሬዝደንት ሆኖ እንዲቀጥል እና እሱም የተለያዩ ሚሽኖችን ለአፍሪካ እየሰራ ነው ያለ። በእኔም ደረጃ ስትል የዚህ የምክር ቤቱ የክብር ምክትል ፕሬዝደንት ነው። የክብር ምክትል ፕሬዝደንት ስለሆንኩ ስራዎችን እንዲሰራ ነው እድል የምፈጥርልኝ እንጂ የዛ የጉባኤው አባል መሆን ጉዳይ ድምፅ የመስጠት ጉዳይ አይደለም። እዚህ ጋር ያለው ስለዚህ ለእኔ ዋናው እድል የምፈጥረው እኔ አፍሪካ እንዳገለግል እንደ ዜግነት፣ ከዚህ በፊት ደግሞ ያደረግኩትን አስተዋጽኦ ከግምት በመክሰት የደከምኩትን ድካም ከግምት በመክሰት ጉባኤ ለአፍሪካ ማገልገል ይገባዋል፣ የሚጠቀምበት ይገባል ብሎ ነው የወሰነው።
ተር አሸበር ወልደ ጊዮርጊስ የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምፅ ሬዲዮ አድማጮች ስም።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ46 ያመለክታል። አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። አሁን ቀጣዩ ዝግጅት እሰጥ አገባ ይሆናል። በኢትዮጵያ የዲሞክራሲያዊ ስርዓት ግንባታ የተቃውሞ ድምጾች ሚና፣ እድሎችና ፈተናዎች በሚል በአገር ውስጥ በሚንቀሳቀሱ ተቃዋሚዎች ሚናና ኃላፊነት እንደዚሁም በዜጎች ድርሻ ዙሪያ ያጠነጠነውን በቅርቡ ከሁለት የፕሮግራሙ ተሳታፊዎች ጋር በተከታታይ እዚህ አብሮኝ የሚገኘው አሉላ ከበደ የፕሮግራሙ አዘጋጅ ያቀረበውን ክርክር ቀጣይ ዝግጅት ነው የያዝነው። የዛሬው በኢትዮጵያ የፍትህ ስርዓትና ህጎች ከቅርብ ጊዜው ድንገቶች አንጻር የሚለውን ጉዳይ የሚመለከት ይሆናል። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ከካልጋሪ ካናዳ እና አቶ ጸጋዬ አረፈ ከፊላደልፊያ ዩናይትድ ስቴትስ ናቸው። ወደ ውይይቱ።
ከካናዳ አቶ ጸጋዬ አረፈ ከዚህ ከዩናይትድ ስቴትስ። የኢትዮጵያ ህግ ለዜጎች የሚሰጠውን ከለላ ባጭሩ በመመልከት ፈተና የሚገጥማቸውን ጉዳዮች በተለይ ደግሞ ከወቅታዊ ሁኔታዎች ጋር እያዛመድ እናነሳለን። ለዜጎች የሚሰጠው በዓለም አቀፍ ድንጋጌዎች ጭምር የተጠበቁ በኢትዮጵያ ህገ መንግስትም ጥበቃ የሚያገኙ ናቸው፣ አፈጻጸሙ ነው የሚለው ተደጋግሞ ይነሳል። አቶ እስራኤል ከዚህ ቀደም በህግ ሙያ አገልግለዋል፣ በኃላፊነትም ሰርተዋልና እስኪ በቅርበት ከተመለከቷቸው ጋር እናዛም። ደርሶ ላስቀድም
እንግዲህ ዋናው ትልቁ የህግ ሁሉ አባት ሆኖ የበላይ ሆኖ የሚታወቀው ህገ መንግስት ነው። የኢትዮጵያን ህገ መንግስት ቁጭ ብለህ ብታነበው በእውነቱ ታወድሰዋለህ፣ ትወደዋለህ። በጣም ከሰለጠኑ ሀገሮች በሚወዳደር መልኩ ነው የሰዎች መብት ተጽፎ ያለው። እንደሚባለው እንዳነበብኩትም ከሆነ ማለት ነው የህገ መንግስቱ 25% ያክል የግለሰቦች እና የጋራ መብት ላይ ያነጣጠሩ ህግጋት ናቸው ተጽፎ ያሉት። ትልቁ ጉዳይ ቅድም እንዳልከው ተግባር ላይ ነው። ተግባር ላይ ስትመጣ በሀገሪቱ መብት የሚባል ነገር ከናካቶ የተፈጠረ ያለም አይመስልህም። እዛ ጋ ነው ክርክሩ ያለው እንጂ ማአት ህጎች አሉን፣ ፍትህ ግን የለንም።
መልካም። ለመከራከሪያዎቻችሁ የምታስረግጧቸውን ጭብጦች ለማየት ያህል ነው። አቶ ጸጋዬም በእርስዎም በኩል የኢትዮጵያን ህግና ለዜጎች የሚሰጠውን ከለላ እርስዎ እስከሚረዱ ድረስ።
አዎ፣ አቶ እስራኤል እንዳሉት ህገ መንግስቱ በሰነድነት ደረጃ ሲቀመጥ በጣም ከብዙ ጥሩ ከሚባሉ ህገ መንግስቶች ከተለያዩ ሀገሮች ተሞክሮ በመውሰድ የተሰራ ሰነድ ስለሆነ በጣም ጥሩ የሆነ የህግ አጠባበቅ ለዜጎች የሚደረግበት መድረክ እንዲፈጠር ተደርጎ የተዘጋጀ ነው። ነገር ግን እሳቸው እንዳሉት ለምሳሌ በአፈጻጸም ላይ ወይም አተገባበር ላይ ሊነሱ የሚችሉ ነገሮች ወይም ችግሮች መኖራቸው በአንዳንድ መልኩ ይታወቃል። ግን ትንሽ ላሰምር የምፈልገው ነገር ቢኖር ምንድን ነው፣ አብዛኛውን ጊዜ የኢትዮጵያን ህገ መንግስት አስተካከል እንደዚህ አይነት የመብት ማስጠበቅን ጉዳዮች በሚናነሳበት ጊዜ አብዛኛውን ጊዜ ሰው የሚያገናኘው ከፖለቲካ አሰራር ጋር በሚመጡ ሁናቴዎች በሚነሱ ክሶች ወይም ደግሞ አንዳንድ የፖለቲካ አሰራርን በተመለከተ የሚተላለፉ ሰዎች በሚመለከት የሚነሱት ሁኔታዎች ላይ ነው እና በሌላ መልክ ግን ለምሳሌ ህገ መንግስቱ የቤተሰብንም ህግ፣ የፍትሐ ብሔርን ህግ፣ ሌላም ነገሮች በሙሉ የወንጀለኛ መቅጫ ህግ፣ እነዚህ ነገሮች ሁሉ ተመሰረቱበት ዋናው አምድ ስለሆነ በአብዛኛው መልኩ ህገ መንግስቱ የግለሰቦችና የዜጎችን መብት ያስጠብቃል የሚለው ሊሰመርበት ይችላል። ነገር ግን አንዳንድ ሁኔታዎች ላይ አቶ እስራኤልም እንዳሉት ተግባራዊ የማይሆንባቸው ሁኔታዎች ሊታዩ ይችላሉ።
መልካም። ለመንደርደሪያ ያህል በየበኩላችሁ ሀሳባችሁን ከፈነጠቃችሁ፣ ምናልባትም ወደ አቶ እስራኤል ከመመለሴ በፊት እርስዎ ጋር እንድቆይ ፈጥነንም ወደ ዋናዎቹ ቁልፍ ጉዳዮች የሚወስዱን ሀሳቦች እንድናነሳ አድርገዋል። አቶ ጸጋዬ፣ ወደ ፖለቲካ የመወሰዱ አዝማሚያ በአመዛኙ ግለሰቦች ተቃውሞ ወይም ከመንግስት አቋም የተለየ ይዘው በተገኙ ጊዜ የፖለቲካ እርምጃ ነው የህግ አይደለም የሚል ነው በተደጋጋሚ የሚሰማው ቀደም ብሎ በቀረቡት ክርክሮች የተንጸባረቀውና መቃወም በህገ መንግስቱ ከለላ የተሰጠው መብት አይደለም ወይ? ለምን መቃወም ያስቀጣል?
መቃወሙ በጥሬው አይመስለኝም ችግር ውስጥ እየከተተ ያለው አብዛኛዎቹን ተቃዋሚዎች ወይም ደግሞ በዛ በመቃወማችን የተነሳ ነው ለችግር የተዳረግ ነው ወይም የፍትህ መዛባት የደረሰብን ለሚሉት ከዚህ ቀደምም እንደተነጋገርናቸው ማለት ነው። ለእኔ የሚታየኝ ምንድን ነው ህገ መንግስቱ አቶ እስራኤልም እንደጠቀሱት በጣም ጥሩ የሆነና በጣም በምሳሌ ደረጃ ሊጠቀስ የሚችል ሰነድ ነው። ከዛ በመነሳት ግን በየጊዜው ደግሞ የሚወጡ ሌላ ህጎች አሉ። አሁን ለምሳሌ አብዛኛውን ጊዜ በፖለቲካ አካባቢ ወይም ደግሞ በፕሬስም ህግ አካባቢ እየተነሱ ለክስ የሚዳረጉ ግለሰቦች አሉ። በዛም የተነሳ ለፍርድ የሚቀርቡ አሉ። እነዚህ ነገሮች በሚደረጉበት ጊዜ ምንድን ነው የሚሆነው? በየጊዜው መንግስት ደግሞ ካለው የህዝብ አስተዳደር አንጻር ማለት ነው፣ ካለው ህዝብን የመምራት እና ሀገሪቱን ደግሞ የማስተዳደር ኃላፊነት አንጻር አዳዲስ የሚያወጣቸው ህጎች ደግሞ አሉ። እነዚያ ተጓዳኝ ህጎች ናቸው፣ ህገ መንግስቱን ተግባር ላይ የሚያውሉ ናቸው ማለት ነው። እንግዲህ ያው መሪ ወይም ገዢ በሚባለው ፓርቲ አማካኝነት ወደ ተግባር የሚተረጎሙ ናቸው። ስለዚህ እነዚያ ሲጠቀሱ ስታያቸው ዝም ብሎ አንድ ሰውን መንግስት የመንግስትን እንግዲህ አመለካከት ነው እነዚህ ላይ የጠቀሱ ካለሁት አንድን ሰው አይ ዝም ብለህ ስለተቃወምከን ብለው አይደለም። ይህንን ህግ ያስቸኳይ ጊዜም ይሁን ሌላም አይነት ህግ ሊሆን ይችላል፣ ይህን ተጻረሃል፣ ይህን ተላልፈሃል ብለው ነው ወይም ወደ ፍርድ ቤት የሚያቀርቧቸው ያሉት።
ስለዚህ ምክንያት አለ ነው ብሎ የሚሉት እርስዎ?
መንግስት በሚያቀርበው ደረጃ ምክንያታዊ አድርጎ ነው የሚያቀርበው።
መልካም። ክርክሩ ገፋ እንዲል በሌሎች መረጃዎች የተደገፉ በዓለም አቀፍ ደረጃም የተዘገበባቸውን ሁኔታዎች እናዛምዳለን። መቃወም ህገ መንግስታዊ ከለላ ከተሰጣቸው የዜጎች መብቶች አንዱ አይደለም ወይ? ለምንስ ጥበቃ አይደረግለትም የሚለው አንዱ ነጥብ ነው። ማከራከሪያዎቹን ከማምጣቴ በፊት አቶ እስራኤል የእርስዎ ነው እድሉ፣ ምን መልስ ይሰጣሉ አቶ ጸጋይ ለቀረበው?
ቅድም እንዳልኩ አቶ ጸጋይም እንዳለው የኢትዮጵያ ህገ መንግስት ሰፊ ጥሩ ህጎች ተደንግጎ ነው ያሉት። ከነዛ ውስጥ አንዱ የመደራጀት መብት ነው። የመደራጀት መብት ማለት ደግሞ መደገፍ ሊሆን ይችላል፣ መቃወም ሊሆን ይችላል። ስለዚህ እዛ ደረጃ ድረስ ሄዶ የሰዎች መብት፣ የግለሰቦች መብት፣ የወል መብት እንዳለ ህገ መንግስቱ ስለሚደነግግ ህገ መንግስቱ ጋር ብዙም የሚያከራክረን ነገር የለም በዚህ ጉዳይ። በተግባር ግን ስንመጣ ህግጋት እየወጡ ነው። ከህገ መንግስቱም በኋላ ዛሬም ነገም የሚወጡ ህጎች አሉ በነገራችን ላይ። እና እየተደረገ ያለው ነገር ምንድን ነው? ሀገር ውስጥ የሚወጡ ህጎች ገዢውን ፓርቲ እንዲያገለግል ተደርጎ ነው እየተቀረጸው። ስለዚህ ህግ ጣስክብ ተብሎ ፍርድ ቤት ሲቀርብ አንድ ሰው በተለይ ፖለቲካ ነክ የሆነ ጉዳይ ማለት ነው፣ ኢህአዴግን ተቃወምክ ማለት ነው። ትርጉሙ ወዴት ነው የሚመጣው? ቅድም የተቀመጠው መሰረታዊ ሀሳብ አለ፣ የመደራጀት የመቃወም መብት አለ ከተባለ በኋላ በሌሎች ህግጋቶች በተግባርም እንዲፈጸም እንዲስተካከልላቸው ተደርጎ የተቀመጡ ነገሮች ምንድን ነው? ኢህአዴግ እንዳትቃወም ነው የተፈለገው። ምን ማለት ነው? ህግ አለ፣ ፍትህ ግን የለም። ህግ ተቀምጠዋል፣ መደራጀት ትችላለህ ተብለዋል። ወደ ፍትህ ስትመጣ ኢህአዴግን ስለተቃወምክ ፍትህ አታገኝም። ስለዚህ መዓት ሺህ ህግ ቢኖር ራሱ ፍትህ ከሌለ ህግ አልበኝነት ነው የሰፈነው እዛ ሀገር ውስጥ። እና ኢህአዲግን መቃወም ኢን ፕሪንሲፕል በሕገ መንግስት ደረጃ ተጽፎ ነው ያለው። ኢህአዲግን ተቃውሞ ከተገኘ ግን መጨረሻ ከርሸሌ ነው።
አቶ እስራኤል ወደ አቶ ጸጋይ ከመመለሴ በፊት የአቶ ጸጋይ መከራከሪያ ገፋ አድርገን እንውሰድ። አቶ ጸጋይ በተጨባጭ ሊያስጠይቁ የሚችሉ የህግ መተላለፎች ናቸው በመንግስት በኩል የሚቀርቡትና በመቃወማቸው ወይም የተለየ ሀሳብ በመያዛቸው ብቻ አይደለም ሰዎች የሚታሰሩት ቅጣት የሚበየንባቸው ነው የሚሉት። በህጉም ስርዓት አልፈዋል፣ በዛ ውስጥም ሰርተዋልና ከአሰራሩ ጋር ያዛምዱልን። ሰዎች በመቃወማቸው ሳይሆን በፈጸሟቸው ጥፋቶች ከተበየነባቸው ህጉ ተፈጻሚነት ማግኘቱ አግባብስ አይደለም ወይ?
ህግ በተደነገገው መሰረት ከተፈጸመ ችግር የለም፣ የሚያከራክርም ነገር የለውም። እኔም በተቻለኝ አቅም በተጻፈው ህግ መሰረት ልሰራ ነው ሞከርኩት። አገር ቤት እያሉ የሆነው ነገር በሁለት ነጥብ ላይ ብቻ ልንገር። ሁለት ነጥብ፣ አንደኛው እየወጡ ያሉት ህግጋት እኔ እናንተ እዚህ ቁጭ ብለን የምንነጋገርን ሰዎች በህግ እንድንጠየቅ በሚያደርግ መልኩ ተቀርጿል። በተለይ የፕሬስ ህግ ተብሎ ያለው ጸረ ሙስና፣ ጸረ ሽብር ተብሎ የተጻፉ ህግጋት ማንኛውም መንገድ ላይ ያገኘውን ሰው ይዘህ እንድታስገባ እንድታስር ተደርጎ ነው ተስተካክሎ የተቀመጠው።
ይቅርታ ጣልቃ መግባት አለብኝ። እንዴት ነው ማንኛውንም ሰው በህግ ሊያስጠይቅ የሚችሉት የእነኚህ ህጎች አጻጻፍ? ክርክሩ አልተቋጨም። አቶ እስራኤልም ይመልሳሉ። ታዲያ ቀጠሮ ለሳምንት ነው። ለአሁኑ ታዲያ ተከራካሪዎቹን አቶ እስራኤል ፈይሳንና አቶ ጸጋይ አረፈ ለጊዜያቸው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ኢትዮጵያ በክፋቱ ባለፉ 50 ዓመታት አጋጥሟት የማያውቅ ዐይነት ድርቅ ደርሶባታል ብሏል የዛሬው ርዕሰ አንቀጽ። ይህ ኤልኒኞ አመጣሽ ድርቅ ከዘጠና ሚሊዮን ሕዝቧ የበዛው ዝናብ ጠብቆ የሚኖር ገበሬ የሆነባትን ሀገር ሁለት ተከታታይ የሰብል ወቅቶችን ያመከነባት መሆኑን ርዕሰ አንቀጹ ያስታውስና በድርቁ እጅግ በተጎዱ አካባቢዎች የአዝመራውና የሰብሉ ዐይነት ሁሉ መጥፋቱን ይናገራል። ሰብል አልተነሳም ማለት ደግሞ አለ ይኸው ርዕሰ አንቀጽ፣ ለሰው ቀለብ ለእንስሳቱም መኖ የለም ማለት ነው። በዚህም ምክንያት በመቶ ሺዎች የሚቆጠር ከብትና አጋሰስ ያልቃል። ርዕሰ አንቀጹ መልእክቱን ሲቀጥል እንዲህ ብሏል። ሚያዚያ ውስጥ በተከታታይ የጣለው ዶፍ እንደ ሲሚንቶ የደረቀውን መሬት በበረቱ የጎርፍ መጥለቅለቅ አደጋዎች አለበሰውና በሺዎች የሚቆጠሩ ሰዎችን ከየቀያቸው አፈናቀለ። ዛሬ ከ10 እስከ 20 ሚሊዮን የሚሆኑ ኢትዮጵያውያን እርዳታ ፈላጊ ናቸው። 435,000 ሕፃናት እጅግ አጣዳፊ ለሆነ የበረታ የምግብ እጥረት ተዳርገዋል። ወደ 2,500,000 የሚሆኑ ሕፃናት፣ ነፍሰ ጡሮችና አጥቢ እናቶች ተጨማሪና አልሚ ምግቦች ያስፈልጓቸዋል። ዩናይትድ ስቴትስ ቀደም ሲል ለኢትዮጵያ ከሰጠችው የ570 ሚሊዮን ዶላር ድጋፍ በተጨማሪ የ128 ሚሊዮን ዶላር እርዳታ መስጠቷን የውጭ ጉዳይ መስሪያ ቤቷ የዴሞክራሲ የግጭቶችና የሰብአዊ ጉዳዮች ተጠባባቂ ረዳት አስተዳዳሪ ቶማስ ስቶል አስታውቀዋል። ሚስተር ስቶል ስለ እርዳታው ሲናገሩ ድርቁ ወደ ሰብአዊ አደጋነት እንዳይለወጥ ዩናይትድ ስቴትስ ከኢትዮጵያ ጋር ለመስራት ያላትን ቁርጠኝነት ያሳያል ማለታቸውን ርዕሰ አንቀጹ አመልክቷል። ገንዘቡ የምግብ እርዳታ፣ ደህንነቱ የተጠበቀ የመጠጥ ውሃና የተመጣጠነ ምግብ ማቅረብን፣ ተንቀሳቃሽ የጤና ቡድኖችን ማሰማራትን፣ ዘር ማደልን ጨምሮ መሠረታዊ ሰብአዊ ድጋፎችን ለማቅረብ ጉዳይ እንደሚውል ርዕሰ አንቀጹ ጠቁሞ ይህ የአሁኑ የዩናይትድ ስቴትስ እርዳታ እጅግ አሳሳቢ በሆኑት መጪ 3 ወራት ምግብ ለማቅረብ እንደሚረዳ አስታውቋል። በእርግጥ እጅግ ብዙ ተጨማሪ ድጋፍ ያስፈልጋል ብሏል ርዕሰ አንቀጹ። ኢትዮጵያ የጠየቀችው የ1,400,000,000 ዶላር እርዳታ መሆኑንም ጠቁሟል። ርዕሰ አንቀጹ መልእክቱን ሲያጠቃልል እንዲህ አለ። ዩናይትድ ስቴትስ ለኢትዮጵያ ሕዝብ እጅግ አስፈላጊ የሆነውን እርዳታ እየሰጠች ነው። ወዳጆቻችን ሁሉም ይህንን ወደ ሰብአዊ አደጋነት ሊለወጥ የሚችል ስጋት ለማስቀረት እጆቻቸውን እንዲያስተባብሩ ጥሪያችንን እናሰማለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና ይኖረናል። ዩናይትድ ስቴትስ ውስጥ በሕፃናት አንጎል ላይ ችግር የሚያስከትለው ዚካ ቫይረስ የያዛቸው ሴቶች ቁጥር በፊት ከተሰጠው ከእጥፍ በላይ መሆኑን የፌዴራሉ መንግስት የጤና ባለስልጣናት አስታወቁ። ምክንያቱ የታማሚዎች ቁጥር ስንት እንደሆነ የተቆጠረበት መንገድ በመቀየሩ ነው ተብሏል። በአሁኑ ጊዜ በ50 የሀገሪቱ ክፍላተ ሀገርና በመዲናዋ በዋሽንግተን ዲሲ 157 ሴቶች ዩናይትድ ስቴትስ በምታስተዳድራቸው ግዛቶች በተለይም በፖርቶሪኮ 122 ሴቶች መሆናቸውን የበሽታዎች ቁጥጥር ማዕከል ተቋም ሲዲሲ አስታውቋል።
ታዋቂው ጋዜጠኛ ሞርሊ ሳፈር የሲቢኤስ ቴሌቪዥን ጣቢያ በ84 ዓመቱ ከዚህ ዓለም በሞት ተለየ። አድማጮች፣ ሰዓታችን አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።